ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሳካ ምርኪ ሰላድ ሱባ ሎ ኢስቲያገይ
በከፍተኛ ሁኔታ የታጠቁ አማጽያን ቦምቦችና የውጊያ ጠመንጃዎችን በጫኑ ተሽከርካሪዎች ላይ በመሆን በከተማይቱ ላይ ጥቃት በማድረስ ከሶማሊያና ከኢትዮጵያ ጥምር ኃይሎች ጋር ሶስት ሰዓት የፈጀ ውጊያ አካሂደዋል። አደን መሐመድ ኑር የተባሉ የሶማሌ ሸንጎ አባል ድምፅ ነው የሰማችሁት። ሙሉ ዘገባው ደርሶናል አድማጮች፣ በዕለቱ አብይ ርዕስ ይቀርባል። አርብ ሐምሌ 22 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ኔልሰን ሎፔዝ ነው። የሰዓቱ የዓለም ዜና አቅራቢ ቆንጅት ታዬ ናት። ለምሽቱ የተሰናዱ በርከት ያሉ ዘገባዎችና ቅንብሮችን ይዘን እስከ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ደቡብ ምዕራባዊ ሶማሊያ ባይዶዋ ከተማ ውስጥ ዛሬ አርብ በደረሰ የቦምብ ፍንዳታ ሁለት ሰዎች ሲገደሉ ሌሎች ስምንት ሰዎች መቁሰላቸው ተገልጿል። የተገደሉት የጥቃቱ ኢላማ የነበሩት የክልሉ የፍትህ ሚኒስትር ሼክ ሐሰን ኢብራሂምና ወንድ ልጃቸው መሆናቸውን እማኞችና የጸጥታ ባለስልጣናት ገልጸዋል። በጥቃቱ የሚኒስትሩን ሌላ ልጅ ጨምሮ ቢያንስ ስምንት ሰዎች እንደቆሰሉ ታውቋል። ሚኒስትሩና ልጆቻቸው ከአርብ ጸሎት በኋላ ከመስጂድ በመውጣት ላይ ሳሉ ቦምቡ መፈንዳቱን የደህንነት ባለስልጣናት ገልጸዋል። ለዛሬው የቦምብ ጥቃት ኃላፊ ነኝ ያለ ባይኖርም የጸጥታ ባለስልጣናት ግን እንዲህ ያሉ ጥቃቶችን በማድረስ ተጠያቂ የሚያደርጉት የአልሸባብ ታጣቂዎችን ነው። በዚህ ዓመት በኮንጎ ዲሞክራቲክ ሪፐብሊክ ሰራዊትና ኤም 23 በሚባለው አማጺ ቡድን መካከል የተካሄዱ ግጭቶች ከ160,000 በላይ ሰዎች ማፈናቀላቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ከሰሜናዊቱ ጎማ ከተማ በስተምስራቅ ባለችው ኒራንጎንጎ ከተማ መጠለያ ሰፈሮችን የጎበኘችው ሩት ኦማሪያ ያጠናከረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ሬቤካ ራኩንዶ የተባለች የ20 ዓመት ሴት ባለፈው ሰኔ በኮንጎ ጦርና በአማጽያኑ መካከል በሩት ሽሩ ግዛት የተካሄደውን ግጭት በመሸሽ ከባሏና ከአንድ ዓመት ልጇ ጋር ተፈናቅላለች። ከኒራጎንጎ ግዛት ከመጡ በመቶዎች ከሚቆጠሩ ተፈናቃዮች ጋር ወደ መጠለያ ሰፈርነት በተቀየረ ትምህርት ቤት ውስጥ አርፋለች።
እዚህ የደረስነው በእግር ተጉዘን ነው። ምክንያቱም ምንም አይነት ትራንስፖርት አልነበረንም። ምግብም ደግሞ አልነበረንም። ምግብ ሳላበስል ለአምስት ቀናት ተጉዣለሁ። ልጄ በዚህ የተነሳ ደክሟል። ወደ ጤና ተቋም ወሰድኩት፣ ግን ምንም አልሰራም።
ልጇ በረሃብ ላይ በሽታ ተጨምሮበት የዛሬ ሁለት ሳምንት ሐምሌ 10 ሞተ። አዳዲስ ተፈናቃዮች አሁንም ከኛሩቺኒያ እየገቡ ነው። በዚህ የተነሳም ያለችዋም ጥሪት እየተመናመነች ነው። ቴዎ መስኩራ በካንያ ሩቺኒያ የተፈናቃዮች ካምፕ መሪ ናቸው።
እዚህ ከደረስን ጊዜ ጀምሮ ምንም እርዳታ አላገኘንም። እስካሁን በዋጥም በምግብና መጠለያ ጦት አራት ሰዎችን ቀብሬ ያለው በእጅጉ እየተሰቃየን ነው።
የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ካለፈው መጋቢት ጀምሮ በኮንጎ ዲሞክራሲያዊት ሪፐብሊክ ሰራዊትና በኤም 23 አማጽያን መካከል የተካሄዱ ግጭቶች ከ160,000 በላይ ሰው ከየቤቱ አፈናቅሎ አብርሯል። UNHCR ግጭቱ ከመቀስቀሱ በፊት ለኮንጎ ዲሞክራቲክ ሪፐብሊክ ከጠየቀው 225 ሚሊዮን ዶላር ውስጥ ያገኘው አንድ አምስተኛውን ብቻ መሆኑን አስታውቋል። ከኛሩቺኒያ ያለው አንድ አነስተኛ ተንቀሳቃሽ ሆስፒታል በመሆኑ የሕክምና ችግሩም የበረታ ነው። ማምቦ ካዋያ በኒራጎንጎ ሲቪል ማህበረሰብ አባል ናቸው።
ሎፒታል ኬቴ ኢንስታሌ
ሆስፒታሉ የተሰራው በፕሬዝዳንቱ መሪነት እንደ አውሮፓውያን አቆጣጠር በ2021 ነው። ይሁን እንጂ በሚያስፈልጉት ቁሳቁሶች የተሟላና የተሻሻለ ነገር የለም። በቅርብ ጊዜ መንግስት ምንም የሰጠው ነገር ባለመኖሩ ግጭቱ በጤና አገልግሎት ላይ ችግር ፈጥሯል።
በሌላም በኩል በዚህ ሳምንት ውስጥ በተባበሩት መንግስታት ድርጅት የሰላም አስከባሪ ተልእኮ ላይ የታየው ተቃውሞ ወደ ሁከት ተለውጦ ቢያንስ 15 ሰው ተገድሏል። የሰልፈኞቹ ቅሬታ የሰላም አስከባሪ ኃይሉ አካባቢያቸውን ማረጋጋትም ሆነ ደህንነታቸውን መጠበቅ አልቻልንም የሚል ነው። ለአካባቢው የጸጥታ መደፍረስ የመንግስታቱ ድርጅት አቃቢያነ ሰላም ተጠያቂ ሆኑም አልሆኑም። ጎማ አካባቢ ባሉ ከተሞች ግን ሰላም ብርቅ ነች።
በሌላ የአፍሪካ ዜና ጊኒ ዋና ከተማ ኮናክሪ ውስጥ ወታደራዊ አገዛዙን የሚቃወሙ ሰልፎች ትናንት ተካሂደዋል። ሰልፈኞቹ መንግስቱ ሀገሪቱን ወደ ዲሞክራሲያዊ ስርዓት ለመመለስ የወጡ እቅዶችን በያዘበት መንገድ ላይ ነው ተቃውሟቸውን ያሰሙት። የተቃውሞ እንቅስቃሴው ኮናክሪን ያሽመደመዳት ሲሆን የተቃውሞ ሰልፉ አደራጆች እንዳሉት ከሰልፈኞቹ መካከል አንድ ሰው በጥይት ተገድሏል። የምዕራብ አፍሪካ ሀገሮች የምጣኔ ሀብት ትብብር ማህበረሰብ ኤኮዋስ ሊቀመንበር ኦማሮ ሲሶኮ ቢሳው ውስጥ ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ጋር ሆነው ባደረጉት ገለጻ ወታደራዊ ገዢዎቹን ሀገሪቱን ወደ ዲሞክራሲያዊ አስተዳደር ለመመለስ የወጣውን የጊዜ ሰሌዳ ቀደም እንዲያደርጉ ጠይቀን አሳምነናል ብለዋል። ወታደራዊ ገዢዎቹ ግን እርሳቸው ያሉትን አላረጋገጡም። በትናንቱ ግጭት አንድ ሰው በጥይት ሲገደል ብዙዎች እንደቆሰሉ ለህገ መንግስት የቆመ ብሔራዊ ግንባር የተባለው ቡድን አመልክቷል። የጊኒ ባለስልጣናት በተቃውሞ ሰልፍ ላይ ሰው መገደሉን አላረጋገጡም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የንግድ ሚኒስቴር የምጣኔ ሀብት ትንታኔ ቢሮ ትናንት ሐሙስ ባወጣው መረጃ በያዝነው 2022 ዓመተ ምህረት የመጀመሪያ ሩብ ዓመት በ1.6 ከመቶ ወርዶ የነበረው አጠቃላይ የሀገር ውስጥ ምርት ከሚያዝያ እስከ ሰኔ በነበሩት 3 ወራት ውስጥ በመጠኑ አንሰራርቶ በ0.9 ከመቶ ማዘግዘቁን አሳይቷል። የተቃዋሚ ፓርቲ ፖለቲከኞችና አንዳንድ ኢኮኖሚስቶች የዩናይትድ ስቴትስ ምጣኔ ሀብት የውድቀት ምልክቶችን አሟልቷል ቢሉም ፕሬዚደንት ጆ ባይደን እና ባለስልጣኖቻቸው ግን የሚያምኑት ተቃራኒውን መሆኑን እየተናገሩ ነው። የዩናይትድ ስቴትስ የንግድ ሚኒስቴር ትናንት ባወጣው መግለጫ የመንሸራተት ጠቋሚ በሆነ ሁኔታ የምጣኔ ሀብቱ እድገት ለሁለተኛ ተከታታይ ሩብ ዓመት መቀነሱን የሚያሳይ መረጃ ይፋ ማድረጉን ተከትሎ ባይደን በሰጡት መግለጫ የዓለም ንግድ መናኸሪያ በሆነው የኒውዮርኩ ዎል ስትሪት እና ተንታኝ ጠቢባን መካከል ውድቀት ውስጥ ነን አይደለንም በሚል ዛሬ ብዙ ሹክሹክታና ጉምጉምታ ይኖራል፣ ነገር ግን የስራ ዕድል ገበያውንና የቅጥሩን ሁኔታ እንዲሁም ሸማቹ ገበያ ላይ የሚያወጣውን ገንዘብ የመዋለ ነዋይ ፍሰቱን መጠን ስናይ በሁለተኛው ሩብ ዓመትም የምጣኔ ሀብት እድገት ምልክቶች መኖራቸውን እንመለከታለን ብለዋል። የገንዘብ ሚኒስትሯ ጃኔት የለንም ቀደም ብለው ለጋዜጠኞች በሰጡት ቃል የምጣኔ ሀብት ድቀት ውስጥ ነን አይደለንም በሚል በቃላት አተረጓጎምና አጠቃቀም ላይ መነታረኩን እንተወውን፣ ምጣኔ ሀብታችን አደጋን የሚቋቋም ወይም ተለማጭ እንደሆነ ነው ብለዋል። የአሜሪካ ኢንተርፕራይዝ ኢንስቲትዩት የምጣኔ ሀብት ባለሙያው ዴዝመንድ ላክማን ቀደም ሲል ለቪኦኤ በሰጡት ትንታኔ የምጣኔ ሀብቱ እድገት ለሁለት ተከታታይ ሩብ ዓመት ማሽቆልቆል ካሳየ የውድቀት ምልክት እንደሆነ ብዙ ሰው ስለሚያምን በአብዛኛው አስተሳሰብ ድቀት ላይ ነን ብለው ነበር። ዩናይትድ ስቴትስ ውስጥ የምጣኔ ሀብት ድቀት መከሰት አለመከሰቱን የሚበይነው ብሔራዊው የምጣኔ ሀብት ምርምር ቢሮ ቢሆንም ውሳኔው የሚቆረጠው ያለፉ ሁኔታዎች ተገምግመውና ግምት ውስጥ ገብተው መሆኑ ይነገራል። አንዳንዶች የዩናይትድ ስቴትስ ምጣኔ ሀብት እርስ በርስ የሚቃረኑ የሚመስሉ ገጽታዎች ያሉት እንደመሆኑ አንዱን ገጽታ ብቻ መዞ በመመርኮዝ በቀላሉ መደምደም አይቻልም ሲሉ ይከራከራሉ። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በታይዋን ጉብኝት ሊያደርጉ ይችላሉ የሚለው ዜና መሰማት ከጀመረ አንስቶ በአሜሪካና ቻይና መካከል ውጥረት አይሎ ባለበት በዚህ ወቅት ፕሬዚደንት ጆ ባይደን እና የቻይናው አቻቸው ሺ ጂንፒንግ ትናንት ሐሙስ ረዘም ያለ የስልክ ውይይት አድርገዋል። ናንሲ ፔሎሲ በታይዋን ጉብኝት የሚያደርጉ ከሆነ አሜሪካ ጠንከር ያለና የማይቀር የአጸፋ እርምጃ ይጠብቃታል ስትል ቤጂንግ አስጠንቅቃለች። ባይደን ሺ ጂንፒንግን ሲያነጋግሩ ስልጣን ከያዙ ወዲህ ይህ ለአምስተኛ ጊዜ መሆኑ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ወደ ዩክሬን ጦርነት ዜና ስናመራ በማሪዮፖል ውጊያ የተያዙ ቢያንስ 40 ዩክሬናውያን ምርኮኞች የዩክሬን ተዋጊዎች በሀገሪቱ ምስራቃዊ አካባቢዎች አደረሱ ባሉት የከባድ መሳሪያ ድብደባ መገደላቸውን በሩሲያ የሚደገፉ ተገንጣዮች ተናገሩ። ሌሎች 75 የሚሆኑ ምርኮኞችም መቅሰላቸውን አመልክተዋል። ይበንዲህ እንዳለ የብሪታንያ የመከላከያ ሚኒስቴር ዛሬ በትዊተር ባወጣው የደህንነት መረጃ ግዙፍ ለውጥ ባለው እርምጃ ሩሲያ ከውጊያ ግንባር እንቅስቃሴዎቿ ከፊሉን ኃላፊነት ቫግነር ግሩፕ ለሚባለው የግል ወታደራዊ ኩባንያ እንዳዛወረች አመልክቷል። ሚኒስቴሩ በዚሁ ትዊቱ የሩሲያ መንግስት ይህንን ማድረጉ ቫግነር ግሩፕን ከመሳሰሉ ኩባንያዎች ጋር ግንኙነት እንዳለው ማስተባበል እንዳይችል ያደርገዋል ብሏል። ሩሲያ እርምጃውን የወሰደችው የበረታ የእግረኛ ተዋጊ እጥረት ስላለባት ሳይሆን እንደማይቀርም ሚኒስቴሩ አክሎ ገልጿል። በተያያዘ ዜና የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትናንቱ ዕለታዊ ንግግራቸው በዓለም ላይ የሩሲያን ያህል አቅሙን ሽብርተኝነት ላይ የሚያውል ሌላ የለም ብለዋል። ዓለም አቀፍ የሆነ የሕግ ምላሽ ሊሰጠው ይገባል ሲሉም አሳስበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሩሲያን በሽብር ደጋፊ መንግስትነት እንዲፈርጃት የቀረበውን ውሳኔ የሕግ መወሰኛው ምክር ቤት አባላት በሙሉ ድምጽ በመደገፋቸው ዜሌንስኪ አመስግነዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችን ነው። አርብ ሐምሌ 22 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። ታዲያ የምስልና ድምፅ ቅንብሩን በቀጥታ ስርጭታችን ደግሞ የምታሰናዳው ቲያን ያንግ ናት። የዌብና ማህበራዊ መገናኛ ቅንብሮች አሰናጇ አበባየሁ ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። አልሻባብ በኢትዮጵያ ድንበር አቅራቢያ ባደረሰው ጥቃት 10 ሰዎች ተገደሉ። ከኢትዮጵያ ጋር በድንበር በምትዋሰን አንዲት የሶማሊያ ከተማ ላይ ዛሬ የአልሻባብ ታጣቂዎች ባደረሱት ጥቃት 10 ሰዎች መሞታቸውንና ከ20 በላይ መቁሰላቸውን የአካባቢው ባለሥልጣናትና የዓይን እማኞች ተናግረዋል። በሌላ በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከረውን የአልሻባብ የሽብር ቡድን መደምሰሱን የመከላከያ ኃይል ስምሪት ኃላፊና ጊዜያዊ የጸጥታ ኮማንድ ፖስት አስተባባሪ ሜጀር ጀነራል ተስፋዬ አያሌው ለአገር ውስጥ መገናኛ ብዙሃን በሰጡት መግለጫ አመልክተዋል። ስመኝሽ የቆየ በአሜሪካ ድምፅ የሶማልኛ ዝግጅት ክፍል የተጠናቀረውን ዘገባ አካታ እንደሚከተለው ታቀርበዋለች።
ማንነታቸው እንዳይገለጽ የጠየቁ የዓይን እማኞች ለአሜሪካ ድምጽ እንደገለጹት የአልሻባብ ታጣቂዎች ዛሬ ጠዋት በሶማሊያ ባኮል ክልል በሚትገኘው አቶ ከተማ ያደረሱትን ድንገተኛ ጥቃት ተከትሎ ከኢትዮጵያ ልዩ ፖሊስና የሶማሊያ ኃይሎች ጋር ከባድ ውጊያ መካሄዱን አመልክተዋል። አንድ የዓይን እማኝ ስለ ሁኔታው ሲያስረዱ የአልሻባብ ተዋጊዎች የጠመንጃ ውጊያ ከመጀመራቸው በፊት ጥቃቱን ያስነሱት በመኪና ላይ በተጠመደ ቦምብና የመድፍ ጥይት ነው። በወቅቱ የሶማሊያ ፓርላማ አባላት ከሞቃዲሾ በድርቅ ወደ ተጠቁ አካባቢዎች እንዲደርስ የተላከውን የምግብ እርዳታ ለማከፋፈል ወደ ከተማዋ ገብተው የነበረ ሲሆን አልሻባብ ላደረሰው ጥቃት የመንግስት ባለስልጣናቱ ኢላማ የነበሩ ይሁን አይሁን እስካሁን በግልጽ አልታወቀም። ኤደን መሐመድ ኑር የተባሉ የሶማሊያ ሕግ አውጪ ለአሜሪካ ድምጽ በስልክ በሰጡት አስተያየት ስለ ሁኔታው ሲያስረዱ ይህን ብለዋል።
ሳካ ምርኪ ሰላድ ሱባህ ሎ ኢስቲያጊ
በከፍተኛ ሁኔታ የታጠቁ አማጽያን ቦምቦችና የውጊያ ጠመንጃዎችን በጫኑ ተሽከርካሪዎች ላይ በመሆን በከተማይቱ ላይ ጥቃት በማድረስ ከሶማሊያና ከኢትዮጵያ ጥምር ኃይሎች ጋር 3 ሰዓት የፈጀ ውጊያ አካሂደዋል።
ኑር አክለው ከ10 በላይ የሚሆኑ ከሁለቱም ወገኖች የሞቱ ተዋጊዎችን ሬሳ ማየታቸውን ገልጸው አልሻባብ በውጊያው እየተጠቃ ሲሄድ የሞቱባቸውንና የቆሰሉ ተዋጊዎቻቸውን ጭነው መውሰዳቸውን አመልክተዋል።
አሁን ትወይ ይልካ
ከአስር በላይ የሚሆኑ ሟቾችን ሬሳ አይቻለሁ። አብዛኞቹ የአልሸባብ ተዋጊዎች ናቸው። ባለን የደህንነት መረጃ መሰረት ታጣቂዎቹ በርካታ ተዋጊዎቻቸውን አጥተዋል። የሞቱባቸውንና የቆሰሉባቸውን ሰዎች በሶማሊያ የሚገኘው የአፍሪካ ህብረት ሰራዊት ላይ ጥቃት ባደረሱበት ወቅት ከወሰዷቸው ከጥይት የሚከላከሉ ተሽከርካሪዎች ውስጥ አስገብተው ይዟቸው ሄደዋል።
በሌላ በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከረውን የአልሻባብ የሽብር ቡድን መደምሰሱን የመከላከያ ኃይል ስምሪት ኃላፊና ግዚያዊ የጸጥታ ኮማንድ ፖስት አስተባባሪ ሜጀር ጀነራል ተስፋዬ አያሌው ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ሜጀር ጀነራል ተስፋዬን ጠቅሶ ኢዜአ እንደዘገበው ባለፉት ቀናት የኢፌድሪ አየር ኃይል ጋር በመቀናጀት በተወሰደው እርምጃ የሽብር ቡድኑ ኢትዮጵያን ለማጥቃት ያዘጋጃቸውን የትጥቅና ስንቅ ዴፖዎች ማውደም መቻሉን ተናግረዋል። ሆኖም ታጣቂ ቡድኑ በድጋሚ ጥቃት ለመፈጸም የተበታተነ ኃይሉን አሰባስቦ ኢትዮጵያና ሶማሊያ በሚዋሰኑበት አካባቢ ወደ ሀገር ውስጥ ሰርጎ ለመግባት ሲሞክር በጸጥታ ኃይሎች እርምጃ እንደተወሰደበት ተናግረዋል። በሶማሊያ ደቡባዊ ባኩል ክልል የምትገኘው አቶ ከተማ ባለፈው ሳምንት አልሻባብ በኢትዮጵያ ግዛት ስር ወደሚገኘው የሶማሌ ክልል ለመግባት ባደረጉት ውጊያ ካጠቁት 3 ከተሞች ውስጥ አንዱ ነው። የልዩ ፖሊስና የሶማሊያ ሰራዊት አባላት ለአሜሪካ ድምጽ እንደተናገሩት በደርዘን የሚቆጠሩ የአልሻባብ ተዋጊዎች አቶ ያኢድና ዋሻቆ የተባሉ 3 ከተሞች አቋርጠው ባለፈው ሐሙስ ወደ ኢትዮጵያ ግዛት መግባት ችለው ነበር። ለሚዲያ መረጃ ለመስጠት ስልጣን እንደሌላቸው ገልጸው ማንነታቸው እንዳይጠቀስ የጠየቁ ሌሎች የሶማሊያ ሰራዊት ባለስልጣናት ግን ወደ ኢትዮጵያ የገቡት የአልሻባብ ተዋጊዎች ቁጥር 500 እንደሚደርስ ይገልጻሉ። ዩናይትድ ስቴትስ ባደረገችው ማጣራትም የኢትዮጵያ ኃይሎች እስከሚያስቆማቸው ድረስ ተዋጊዎቹ ወደ ኢትዮጵያ 150 ኪሎ ሜትር ድረስ ዘልቀው መግባት ችለው እንደነበር ተገልጿል። ከአልቃይዳ ጋር ተሰስር ያለው አልሻባብ ከሶማሊያ ወደ ኢትዮጵያ ለመስፋፋት የሚያደርገው ጥረት በአሁኑ ወቅት በቁጥጥር ስር መዋሉን አንድ የዩናይትድ ስቴትስ የጦር ኃላፊ የገለጹ ሲሆን አሸባሪው ቡድን በመጪው ወራት ተጨማሪ ጥቃቶችን ሊያደርስ እንደሚችል በመግለጽ ግን አስጠንቅቀዋል። የግዳጅ ጊዜያቸውን በማገባደር ላይ ያሉት የዩናይትድ ስቴትስ አፍሪካ እዝ አዛዥ ጄኔራል ስቲፈን ታውንሴንድ ኢትዮጵያውያኑ ይህን ወረራ በአብዛኛው ተቆጣጥረው አጥቅተዋል ሲሉ ገልጸዋል። የኢትዮጵያ ባለስልጣናትም አልሻባብ ሐሙስ ዕለት አድርሶት የነበረው ጥቃት መቀልበሱን ያረጋገጡ ሲሆን ጀግና ወታደሮቻችን አልሻባብ ቢያንስ ለአንድ ዓመት የተዘጋጀበትን እቅድ አጨናግፈዋል፣ ወደ ኢትዮጵያ የላኳቸውንም ተዋጊዎች በሶስት ቀናት አሸንፈዋቸዋል ሲሉ የሶማሌ ክልል ፕሬዝዳንት ሙስጠፋ ኦመር ገልጸዋል። አልሻባብ በበኩሉ የአሜሪካ መንግስት ያለበትን ላሳወቀ የ5 ሚሊዮን ዶላር ሽልማት ለመስጠት ቃል የገባለትን መሪውን ፉአድ መሐመድ ካሌብ ሸንጎሌን በድንበር አካባቢ የሚገኙ ተዋጊዎቻቸውን ለማሰልጠን የላከ መሆኑን ተጠቅሷል። ስማቸውን መግለጽ ያልፈለጉት የቀድሞ የአልሻባብ አባል እንደሚሉት የቡድኑ ዓላማ ኢትዮጵያ ውስጥ ጥቁር ባንዲራቸውን መስቀልና ጂሃድ በአፍሪካ ቀንድ አዲስ ግንባር መስፋፋት መጀመሩን የሚገልጽ መግለጫ ማወጅ መሆኑን ገልጸዋል። በኬንያና በሶማሊያ ብቻ ሳይሆን በኢትዮጵያ ውስጥ መንቀሳቀስ የሚችሉ መሆናቸውን ማሳየት እንደሚፈልጉም የቀድሞ የአልሻባብ ኃላፊ አቡ አያል አብራርተዋል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ማት ብራይደንም ይህ አልሻባብ ያደረሰው ጥቃት ምናልባት ወደፊት በኢትዮጵያ በቋሚነት የሚንቀሳቀስ ተዋጊ እንዲኖር ለማድረግ የታሰበ ስልታዊ ዓላማ መጀመሪያ ሊሆን ይችላል ይላሉ። ይህ ተዋጊ ቡድን በሶማሌና በኦሮሚያ ክልሎች መካከል በሚገኘው የባሌ ተራሮች ላይ ሊሰፍር እንደሚችልም ይጠቅሳሉ።
ምንሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የተከታተላችሁት የዕለቱን አብይ ርዕስ ነበር። ወደ ተቀሩት ዘገባዎች እንሻገራለን። በደቡብ ክልል ቡርጂና አማሮ ልዩ ወረዳ በተከሰተ ድርቅ በሁለቱ ወረዳዎች ከ150,000 በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን የወረዳዎቹ ባለስልጣናት ለአሜሪካ ድምጽ አስታውቀዋል። በክልሉ 3.4 ሚሊዮን ዜጎች ድጋፍ እንደሚፈልጉ ከነኚህም ውስጥ በተለይ 2.4 ሚሊዮን ለሚደርሱ ዜጎች ፈጣን ድጋፍ እንደሚያስፈልግ የክልሉ ርዕሰ መስተዳድር አቶ ርዕሱ ይርዳው ተናግረዋል። ዮናታን ዘብዲዮስ ነው ያጠናቀረው።
አቶ ኢያሱ አየለ በቡርጅልዩ ወረዳ የሌሞ ቀበሌ አርሶ አደር ናቸው። 2 ሄክታር ማሳ ላይ የዘሩት የጠፍና የአድንጓሬ አዝርት መጥፋቱን ተናግረው በአካባቢያቸው ያለው የድርቅ ሁኔታ የከፋ መሆኑን ተናግሯል።
ድርቁ በጣም ከፍተኛ ነው። ያው እዚህ ሰው ደርሶ ሁሉ ደርሶ ያለ አጥውልቆ በቃ ፀሐዩ አበላሸ። 1-2 ሄክታር እርሻ በቃ ሙሉ በሙሉ ዜሮ ነው የገባው። ሌላ ደግሞ የከብቶች በሽታም በቃ በጣም እንትን ብለው ከብቶችም ሁሉ በረሃብም ሳርም አጥቶ በቃ ሁሉ እንትን ላይ ነው ያለው። እንደዚህ አይነት ድርቅ ነው በእኛ አካባቢ። አንድ ጢማሪ ከግማሽ 3 በሬ ነበርኩና በቃ አንድ ብቻ ነው የቀረ።
የአምስት ልጆች አባት የሆኑት አርሶ አደር እያሱ ለረሃብ ተጋልጠናል የሚሉትም በመንግስት የሚደረገው ድጋፍ በቂ አለመሆኑን ጠቁመው ከብቶቻቸውም በየቀኑ የሞቱባቸው እንደሆነም ተናግሯል።
ኑሮ በቃ አሁን ሰው በቃ ረሃብ ብዙዎች እንትን ያሉ ነው ያሉ። ባለፈው እርዳታም ትንሽ ከመንግስት የተሰጠ ለቤተሰብ ብዛት የሚደርስ አይደለም። ትንሽ ነው የጠፋውን ገልብጠን ሁሉ እያረሰን ነው ያለ ነው። አሁን ዝናብም አሁንም የለም እኮ ደርቀዋል ሁሉ እንትን ሲሉ በቃ ሰው እያረሰ ነው ያለው። ምን እናደርግ ብሎ
የቡርጅልዮ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ ሽብሮ ኦቴም የድርቁ ምክንያት የዝናብ እጥረትና በወረዳው የዘለቀው የጸጥታ ችግር ነው ብሏል። በወረዳው ከ49,000 በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውም ገልጿል። በ86,000 ሄክታር ላይ የተዘራው ቡቃያ ሙሉ በሙሉ መጥፋቱን ተናግረው በበልግ ወቅት ይሰበሰባል ተብሎ የሚጠበቀው ከ4 ሚሊዮን ኩንታል ምርት ውስጥ ለቤት ቀለብ እንኳን የተገኘ ምርት የለምም ብሏል።
ምንም አሁን ኤክስፔክት የሚደረግ ይልድ የለም። እነዚህም ግን እንኳን ለአኒማል ፎሬጅ ጭምር ሀርቨስት ለመጠቀም ሲባል ለሀርቨስቲንግ ስቴት ጭምር አልበቃም። ኖርማሊ እዛው ነው ውልት አድርገው የጠፋውን።
በተመሳሳይ በአማሩ ልዩ ወረዳ የዶርባደ ቀበሌ አርሶ አደር ጴጥሮስ ለንጆም ለዘር እንኳን የሚሆን ምርት አላገኘንም ስሉ ተናግሯል። 11 የቤተሰብ አባላት አስተዳዳሪ ነኝ ያሉት አቶ ጴጥሮስ ከአየር ጸባይ መዛባት በተጨማሪ የጸጥታ ችግር ማሳቸውን እንዳያርሱ ማድረጉን ገልጸው ከመንግስት በቂ ድጋፍ አልተደረገልን ስሉም አማረዋል።
2012 ድረስ ዝናብ ዘነበ የለም። እንደገና እህሉ እኮ ምንም ከ2012 ድረስ ደርሶ እስከ አሁን የመሰለ እህል የለም። ስለዚህ በጣም ከባድ ጫት ይወጣ ድርቃል። ሌላ ያው ጦርነት ያለ ጦርነት በጣም የ7ኛ አሁን 6 ዓመት ደርሰናል። በጦርነት ምክንያት ብቻ ጦርነት ብዙ ሰዎች የቦታ ተሰንችሏል። የተነሳ እንደዛ ሆኖ ሰው እየተቸገረ ነው። ይህም አብቦ ነበረ፣ በቆሎም አብቦ ነበረ። ምንም አንጓይ ካወጣ ነው ሁሉ ነገር ያወ።
ስንት ሄክታር ነበር እርሶ ያረሱት?
3 ቦታ ያው አርሼ ነበርኩ። ያው ይህም አንድ ሄክታር አርሼ ነበር፣ በቆሎም እንደዛ ሄክታር ግማሽ አርሼ ነበር። ምንም አላገኘሁም። እንደዚያ ያዘራ የመጋቢትም የመያዝያም ሁሉ ነገር
ከአማሮ ልዩ ወረዳ ግብርና ጽሕፈት ቤት የተገኘው መረጃ እንደሚያሳየው ከሆነ ከ77,000 በላይ ዜጎች ለአስቸኳይ የምግብ እርዳታ ተጋልጧል። በሁለቱም ወረዳዎች የድርቁ መንስኤ የዝናብ እጥረትና በአካባቢው ለዓመታት ዘልቋል የተባለው የጸጥታ ችግር መሆኑም በተደጋጋሚ ተገልጿል። የደቡብ ክልል መንግስት ድጋፍ እንዲያደርግና የእርዳታ እህል እንዲያቀርብ ጥያቄ ቢቀርብም በቂ ድጋፍ አልተደረገም ነው የተባለው። እርዳታው በአጭር ጊዜ ውስጥ የማይደርስ ከሆነ በረሃብ ምክንያት የሰዎች ሕይወት የማለፍ እድሉ ከፍተኛ ነው ሲሉ የቡርጂ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ ሽብሩ ለአሜሪካ ድምፅ በስልክ ገልጿል።
ከዚህ በኋላ ኖርማሊ የሚጠበቀው ሞት ነው። ምንም የምንጠብቀው ነገር የለም። ለመንግስት ገጠር ላይ ኖርማሊ ወርደን የምናየው ነገር አለ። ይህን እንኳን ሰው የሚበላውን የሚቀምሰውን አቶ በጣም በቃ በከፋ ሁኔታ ውስጥ ነው ያለው። አሁን ያለው ሁኔታ በጣም አሳሳቢ ነው።
በደቡብ ክልል የአደጋ ስጋት ተጋላጭነት ላይ የክልሉ አደጋ ስጋት ስራ አመራር ምክር ቤት ዛሬ ውይይት ያደረገ ሲሆን የክልሉ ርዕሰ መስተዳድርና የአደጋ ስጋት ስራ አመራር ምክር ቤት ሰብሳቢ አቶ ርስቱ ይርዳው ከበልግ ዝናብ መዘግየትና መቆራረጥ ጋር ተያይዞ የምርት መቀነስ መኖሩን ገልጿል። በክልሉ 3.4 ሚሊዮን ዜጎች ለምግብ እርዳታ መጋለጣቸውን፣ ከዚህም ውስጥ ከ2.4 ሚሊዮን በላይ ለሚሆኑ ዜጎች አስቸኳይ ድጋፍ እንደሚያስፈልጋቸው አቶ ርስቱ ተናግሯል ሲል ዛሬ የክልሉ የመንግሥት ቴሌቪዥን ጣቢያ ዘግቧል። በተለይ ከ700,000 በላይ ዜጎች የቅርብ ክትትል እንደሚያስፈልጋቸው በጥናት መለየቱንም ገልጿል። የክልሉ መንግሥትም አቅሙ የፈቀደውን ሁሉ በማድረግ ዜጎችን የመደገፍ ስራም ይሰራል ብሏል ያሉት ርዕሰ መስተዳድሩ ችግሩ ከክልሉ መንግስት አቅም በላይ ስለሆነም የፌዴራል መንግስትና አጋር አካላት ድጋፍ እንደሚያሻም ጠቅሰዋል። የክልሉ የአደጋ ስጋት ስራ አመራር ምክር ቤት በጉዳዩ ላይ ተወያይቶበት አቅጣጫ እንደሚያስቀምጥም ተጠቁሟል። በኢትዮጵያ የዩኤስኤድ ዲሬክተር ሲያን ጆንስ በድርቅ ምክንያት በአገሪቱ 7.4 ሚሊዮን ኢትዮጵያውያን ለአስቸኳይ የምግብ እርዳታ መጋለጣቸውን ጠቅሰው ዩኤስ 488 ሚሊዮን የአሜሪካ ዶላር ድጋፍ ማቅረቧን ተናግሯል። አሁን በአገሪቱ የተከሰተው ከ120 ዓመታት በኋላ የታየ አስከፊ ድርቅ ነው ሲሉም አክለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች በተከታዩ ርዕስ ደግሞ ወደ ጎንደር እናልፋለን። በሰሜኑ የአገሪቱ ክፍል በተካሄደው ጦርነት ሳቢያ ከትግራይ ክልል ተፈናቅለው በማዕከላዊ ጎንደር ዞን ጎንደር ከተማ አቅራቢያ አዘዞ ቀበሮ ሜዳ በተባለ መጠለያ ጣቢያ የሚገኙ የአማራ ብሔር ተወላጆች ችግር ላይ መሆናቸውን ተናገሩ። 3000 የሚደርሱ እነኚህ ተፈናቃዮች ዓለም አቀፍ የእርዳታ ድርጅቶች መጠለያ ከመስራታቸው ውጪ ድጋፍ ያደረገላቸው አካል የለም ነው ያሉት። በአንጻሩ ድጋፍ የሰጠውን የጎንደር ከተማ ሕዝብ አመስግነዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጃለም ሰሞኑን ለሕዝብ እንደራሴዎች ባቀረቡት ዘገባ 1.4 የሚደርስ በሚሊዮን መቆጠሩ ነው በጦርነቱ ሳቢያ የተፈናቀሉ ዜጎች መኖራቸውን ገልጠው በቂ ድጋፍ እያገኙ ግን አይደለም ብለዋል። ለድጋፉ መስተጓጎል ደግሞ ዓለም አቀፍ ድርጅቶች በሚፈልገው መጠንና ፍጥነት እርዳታ ማቅረብ ባለመቻላቸው ነው ሲሉም አስረድተዋል። አስቴር ምስጋናው ናት ያጠናቀረችው።
ይህ ገና በልጅነት እድሜዋ ነበር በስራ ፍለጋ ሰበብ ከሰሜን ጎንደር ዞን ጃና ሞራ ወረዳ ወደ ትግራይ ክልል ሽራሮ እንዳቀናች የምትናገረው። ከዚያም ትዳር መስርታ 2 ልጆቿን ወልዳ ትኖር ነበር። ጥቅምት 24 ቀን 2013 ዓ.ም ምረት የተከሰተውን ጦርነት ተከትሎ የኖሮችበትን ቀይ ለቃ ወደ አማራ ክልል አዘዞ ቀበሮ ሜዳ መጠለያ ጣቢያ እንደመጣች ትናገራለች።
አንድ አማራ ዝ እንዳይቀር አማራ የተባለ በቃ ይውጡ ተባለ። ከዛ ወጥተን ንብረት አልያዝንም፣ ሁሉንም ነገር አልያዝንም፣ አንዲት ነገር አልያዝንም። ከዛ በቃ ዝም ብለን መጣን። ከዚህ ገባን። የጎንደር ህዝብና ያዘዙ ህዝብ ሩዝ፣ ትኩስ ሩዝ እየተሸከሙ ወጥ እዚህ መጥተው እየሰሩ እንጀራ እያዋጡ እዚህም እኮ እየጋገሩ እያመጡ በቃ አስተናግደውናል ማለት ነው።
ያን ያለምነሽ የአራት ወር ነፍሰ ጡር ነበረች። ከአምስት ወር በኋላ በስደት መንታ ሴት ልጆችን እንደወለደች ትናገራለች። አሁን በመጠለያ ጣቢያ ውስጥ 4 ልጆቿን ይዛ በስቃይ እያሳለፈች መሆኗንም ነግራናለች።
ችግር ውስጥ ምንም ሊዋገድልን አልቻልንም። በቃ እንዴት አድርገንስ ልጆቻችን እናሳድግ? እዛ በዚህ ደግሞ ኬንዳው በቃ እየተበላ ቁንጫው መከራ ነው፣ አይጥ መከራ ነው። ዶቄት ብናስቀምጥ መዳበሪያው በቃ ምን ጥንጥን ነው የሚያደርጉን። በራሳችን ላይ እየዘለሉ ነው በቃ የሚያድሩት ማለት ነው። ልጆች ራስ አይተኙ ሲያለቅሱ ነው የሚያድሩት። አሁን በጣም በጣም እየቸገረኝ ነው በቃ።
ልክ እንዳለምነሽ በዚሁ አዘዞ ቀበሮ ሜዳ መጠለያ ጣቢያ የሚኖሩ ጥሩ እያስማረና መሰረት ሙሉጌታ የተባሉ ተፈናቃዮች ችግር ላይ መሆናቸውን ገልጸውልናል።
ባንሳየው ካሳ፣ እሺ ትግራይ ነው የመጣን እና አሁን የሚያከፋ ችግር ምግብ በጣም ችግር አለብን። ዘይት የለውም፣ ስንዴ ብቻ ነው የሚመጣ። ስንዴ ደግሞ በአምስት ወር አንዴ ነው የሚመጣ።
ያው እንደሷ ነው እርቦናል። ዞሮ ዞሮ መጠለያ ብቻ ነው እንጂ ሌላ ነገር ምንም የመጣልን ነገር የለም። ከመጣን 2 ዓመታችን ሆኗል። አልታየም ስታው እርዱ በቃ ይሁን ነው ባጭሩ ማለት ነው። ምንም ነገር የለም። ምግብ በአምስት ወር በስድስት ወር እየመጣ እሱም በአንድ ራስ 15 ኪሎ ነው የሚመስለው።
በጣም ችግር ላይ ነው ያለ መንግስት። 15 ኪሎ ያችን በስድስት ወር በአምስት ወር ቢያመጣትም ዘይት የለም፣ ክክ የለም፣ አልባሳት የለም፣ ምኝታ የለንም። ራሱ አንይታ አሁን ገብተሽ ብታዚህ አልቅሰሽ ነው ብትወጪ ምኝታ የለንም። በዛ ላይ ይሄ ፍልውሃ ምስጥ ምኝታ ስለሌለ ምስጥ ይገደለ ጭራሽ መንግስት አላይ። ስለዚህ መንግስት ይልና እናንተ ቢሆን ተባብራችሁ አንድ ነገር አድርጉልን። ህዝብ ነን፣ እንደ ህዝብ እንታይ። ሌላ ተፈናቃይ እና እኛ ተፈናቃይ አንድ አይደለም ያለን። በጣም እየከፋን ያለ
ወጣት መላሽ ታከለ በመጠለያ ጣቢያው አስተባባሪ እንደሆነ ይናገራል። 3000 የሚጠጉ ተፈናቃዮች በሰብአዊ ድጋፍ ሰጪ ተቋማት ዘንድ ትኩረት የተነፈጋቸው መሆናቸውንም ያስረዳል።
2800 ነው ሰው ያለ ማለት በተጨባጭ። የመጠለያ ጥበት አለ ወደ 13 ብሎኮች ነው ያለው። እዚህ ሌላው የተቀረው በቤተሰብ ምናምን በቤት ጥበት ምክንያት ተጠግተው ያሉ በአዘዞ በዚህ ዙሪያ ምላሽ ከሲቪሉ ጋር ተቀላቅለው ነው ያሉ። እዚህ ጋር አሁን ያለ 1500 አባወራ አካባቢ ነው እዚህ ካምፕ ውስጥ አይዲፒ ውስጥ የሚገኘው ማለት ነው። ታዩ ይሄ ጭቃው እያየሽ ነው፣ በጣም ከባድ ነው። ድጋፍ የለም። የመንግስት እርዳታ የሚመጣው በአምስት ወር በስድስት ወር ነው። ስለዚህ በጣም አሁን ሰው እየተሰቃየን ያለ ህጻናት አሉ፣ አቅመ ደካማዎች አሉ፣ ወላድ አጥቢዎች አሉ፣ በሽተኞች አሉ። እነሱ በጣም እየተቸገሩ ነው ያለ። ወጣቱም ቢሆን ያው እየተቸገረ ነው፣ ስራ የለም። አሁን እስካሁን ድረስ የይዞት ያለን ህዝብ ጎንደር አዘዞ ያው የመሰለህል እንጀራ ምናምን እየጫኑ እያመጡ ነው እስካሁን የያዙን እንጂ መንግስት ምንም አይነት ድጋፍ የለም። እንዲያውም ይሄ መጠለያ ነው ምንም ወቀና ሊሰጣው አልቻለም እስካሁን ድረስ። አሁን ሌላ ቦታ ላይ እንደዚህ አይደለም ዳባት እና እንዳባር ቀረ በጣም ድጋፍ እየተደረገላቸው ወልድ ዲቪዥን አለ ምናምን ሌሎች ድጋፍ ኤንጂዎች አሉ። ስለዚህ እዚህ ጋር ምንም አይነት ድጋፍ እየተሰጣ አይደለም። ራጅ ድርጅት ምን ባል የለም በቃ አሁን ይሄን ሼልተር የሰራው ምን ታያለን አይኦኤም ብቻ ነው ከንዳውን የሰራው ከዛ ውጭ ምንም አይነት ድርጅት ድጋፍ የሚሰጥ የለም።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅአለም ሰሞኑን ለክልሉ የህዝብ እንደራሴዎች ባቀረቡት ሪፖርት ላይ እንደተናገሩት በአማራ ክልል 11.6 የምግብ እርዳታ የሚያስፈልጋቸው ዜጎች መኖራቸውን ጠቅሰው ከነዚህ ውስጥ 1.4 ሚሊዮን የሚሆኑት በጦርነት ምክንያት ከቀያቸው የተፈናቀሉ ናቸው። ዓለም አቀፍ ረጅ ድርጅቶችና የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን የሚያስፈልገውን ያህል ድጋፍ በተፈለገው መጠንና ፍጥነት እያደረጉ አለመሆኑንና በመዋቅራዊ ችግር ምክንያት ለተፈናቃዮቹ በቂ ድጋፍ እየተደረገ እንዳልሆነ ተናግረዋል።
ከረጅ ድርጅቶችና ከመንግስት ከፌዴራል መንግስት የሚመጣ ድጋፍ ይሄ በራሳችን የምንወስነው ሳይሆን በእነዚህ ድጋፉን በሚሰጡ አካሎች የሚወሰን ከመሆን ጋር ተያይዞ ፈጥኖ ተደራሽ በመሆን በኩል መሰረታዊ ክፍተት አለ። እሱን ለማስተካከል የክቡር ርዕሰ መስተዳድራችንም ስራውን በበላይነት የሚያስተባብረው የማህበራዊ ክላስተር አስተባባሪ ፌዴራል መንግስቱና ረጅ ድርጅቶችንም እኛንም እየደገፉ በተቻለ መጠን ተደራሽ ለመሆን ጥረት ተደርጓል። ስለዚህ በተደራሽነት አንጻር የሚታየው ክፍተት አንዱ ይሄ ነው። ሌላው መዋቅራችን ላይ የሚስተዋለው ችግር መዋቅርታች ያለው መዋቅር በስርጭት በኩል የሚስተዋሉ የስነ ምግባር ችግሮች አሉ። በተመሳሳይ ተፈናቃዩም ጋር የሚስተዋል ችግር አለ።
ከሳምንት በፊት በማዕከላዊ ጎንደር ዞን ዳባት ወረዳ ያሉ ተፈናቃዮችን የጎበኙት በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በአማራ ክልል ለተፈናቀሉና የምግብ ዋስትና ችግር ያለባቸውን ጨምሮ 180 ሚሊዮን ዶላር ድጋፍ መደረጉን ተናግረዋል። ድጋፉ በሁሉም የአማራ ክልል አካባቢዎች እየተደረገ እንደሆነም ተናግረዋል። ሁሉም የድጋፍ ፍላጎቶች አሉ ያሉት አምባሳደሯ ተጨማሪ ድጋፍ እንደሚያስፈልግም ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች፣ በተከታዩ ርዕስ ደግሞ ከጎንደር ወደ አፋር ክልል እናልፋለን። ከጅቡቲ ወደ ትግራይ የሚሄዱ የእርዳታ እህል የጫኑ ተሽከርካሪዎች በኢትዮጵያ የአፋር ክልል ያልፋሉ። ሆኖም በመተላለፊያው መንገድ ዳርና ዳር የሚኖሩ ሰዎች የሚበሉት እንደሌላቸውና ልጆቻቸውም ለህልፈት እየተዳረጉባቸው መሆኑን ይገልጣሉ። በስፍራው የሚገኘው ባልደረባችን ሄንሪ ዊልኪንስ በድርቅና በጦርነቱ ሳቢያ ተጽዕኖው አጣብቂኝ ውስጥ የገቡትን በአፋር ክልል ኤሬፕቲ ከተማ የሚኖሩ ነዋሪዎችንና አፋር ክልል ተገቢውን ድጋፍ እንዲያገኙ ድርቁ አስጊ ሁኔታ ፈጥሯል ይላል። መታወጅ አለበት የሚሉት የእርዳታ ሰራተኞችን አነጋግሮ ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
በአፋር ክልል ኢሬፕቲ ከተማ ዋና መንገድ ዳር ላይ የምትኖረው አይሻ መሐመድ ከቤተሰቧ መካከል የተወሰኑት በረሃብ ምክንያት ህይወታቸውን ማጣታቸውን ትገልጻለች።
በቂ ምግብና መጠጥ የለም። የምንለብሰው በቂ ልብስና ብርድ ልብስም የለንም። መጀመሪያ ከእግዚአብሔር ቀጥሎ ከመንግስት ብቻ ነው እርዳታ የምንጠብቀው።
አይሻ በኢትዮጵያ በግጭት ምክንያት ከቤት ንብረታቸው ከተፈናቀሉ ከ5 ሚሊየን የሚበልጡ ሰዎች መካከል አንዷ ናት። ከጎረቤት ሀገር ጅቡቲ ወደ ትግራይ ክልል የሚተላለፉ የእርዳታ እህል የጫኑ መኪናዎች ከመኖሪያዋ ጎን ባለው መንገድ ላይ ሲተላለፉ ታያለች። የአሜሪካ ድምጽ ያነጋገራቸው የአፋር ነዋሪዎች ከክልሉ ጋር ጦርነት ያካሄደው ትግራይ ክልል እርዳታ ሲላክለት ለነሱ ምንም አይነት እርዳታ እየተደረገላቸው ባለመሆኑ ቅሬታቸውን ይገልጻሉ።
ሰብአዊ እርዳታ ለጠላቶቻችን ሲላክ በሀዘኔታ እናያለን። በአፋር ክልል ያሉ ሰዎች አንድ ወር ሙሉ ምንም አይነት እርዳታ አልደረሳቸውም። እኛ ረሃብ ውስጥ ሆነን እርዳታው ወደ ትግራይ ሲሄድ እናያለን።
የዩናይትድ ስቴትስ ተቋም ሆነውና የምግብ እጥረትን የሚከታተለው የረሃብ አስቀድሞ ማስጠንቀቂያ ስርዓት ተሰስር የተሰኘው ተቋም በትግራይ ክልልም ረሃብ ገብቶ ሊሆን ይችላል ይላል። ወደ ትግራይ ክልል እርዳታ እንዳይደርስ ማዕቀብ ተጥሎ ነበር ማለት የእህል እርዳታን ይገድባል። ወደ ክልሉ በቂ ነዳጅ እንዳይገባ መደረጉም ምግብ ወደ ገጠራማ የክልሉ አካባቢዎች ለማድረስ አዳጋች ያደርጋል። ይህ በኢሬፕቲ ግዛዊ መጠለያ ጣቢያ ውስጥ ይኖሩ የነበሩ ሰዎች የተቀበሩበት የመቃብር ስፍራ ነው። እጅግ በጣም ትንሽ ሆኖ የሚታየው መቃብር ከአንድ አመት በታች የነበረ ህፃን ነው። የአሜሪካ ድምጽ ከገለልተኛ አካል ማጣራት ባይችልም ኗሪዎቹ እንደሚሉት የተወሰኑት ሰዎች የሞቱት በረሃብ ምክንያት ነው። በአፋር ክልል የሚንቀሳቀሱ መንግስታዊ ያልሆኑ ተቋማት እንደሚሉት ከትግራይ ጋር ከተካሄደው ጦርነት ለማገገም ከሚደረገው ጥረት ጋር የተያያዙ ችግሮች ታሪካዊ ከሆነው ድርቅ ጋር ተጣምሮ በክልሉ ለሞት የሚያደርስ አስጊ ችግር ፈጥሯል።
From the humanitarian position, we would really implore them to declare a drought.
ከሰብአዊ ድጋፍ አንጻር የምንማጸነው ድርቁ በይፋ እንዲታወጅ ነው። ምክንያቱም እኛ ለማህበረሰቡ እያደረግን ያለነው በጣም ትንሽና ከሚፈለገው ድጋፍ አንጻር እዚህ ግባ የማይባል ነው። ማህበረሰቡ ውስጥ በሚቀጥሉት 2 ወይም 3 ሳምንታት ውስጥ ሊሞቱ ይችላሉ ብለን የምናስባቸውን እንመርጥና የቀሩት የበለጠ ችግር ውስጥ እንዲገቡ እንተዋቸዋለን።
የአፋር ክልል አስተዳደር በክልሉ ድርቅ መግባቱን በይፋ ለማወጅ ለምን እንደወሰነ ባለስልጣናቱ እንዲነግሩን ጥያቄ ብናቀርብም ምላሽ ማግኘት አልቻልንም። የተባበሩት መንግስታት የዓለም ምግብ ፕሮግራም በበኩሉ ለአሜሪካ ድምጽ በኢሜይል በላከው ምላሽ ተቋሙ በመንግስት በቀረበለት ጥያቄ መሰረት በአፋር ክልል ወደ 650 ሺህ ለሚጠጉ ሰዎች የምግብ እርዳታ እንደሚሰጥና እርዳታውን በኢሬፕቲም እናደርሳለን ያለ ሲሆን ሆኖም መንግስት እርዳታ ባልጠየቀባቸው አካባቢዎች ወይም እርዳታ እንዲሰጣቸው ላልተባሉ ሰዎች እርዳታ አናደርስም ሲል ገልጿል። በአፋር ክልል የሚገኘው አስቸኳይ የተመጣጠነ ምግብ አስተባባሪ ንዑስ ክፍል እንደሚለው ግን በአሁን ወቅት በአፋር ክልል 1.3 ሚሊዮን ሰዎች የምግብ እርዳታ ያስፈልጋቸዋል። በመንግስት ወጪ የሚንቀሳቀሰው የኢትዮጵያ ሰብአዊ መብቶች ኮሚሽን ሐምሌ 19 ባወጣው ሪፖርት ድርቅ ባጠቃቸው አካባቢዎች እርዳታ እንዲደረግ ጥሪ ያቀረበ ሲሆን ለደረሰው ውድመት አስቀድሞ ማስጠንቀቂያ አለመኖሩን ጨምሮ አውግዟል። ሪፖርቱ የአፋር ክልልን ያካተተ ባይሆንም አብዛኛውን ትኩረቱን በደቡባዊው የሀገሪቱ ክፍል ላይ ያደረገ ነው።
በሶማሌ ክልል ቀድሞውንም ብዙ ቁጥር ያላቸው ተፈናቃይና ስደተኞች ነበሩ። ስለዚህ ይሄ ለክልሉ ብቻ ሳይሆን ለመላው ሀገሪቱ ትልቅ ሸክም ነው። ይሄ ሪፖርት ሁኔታው የበለጠ ትኩረት እንዲያገኝና እርምጃ እንዲወሰድ ያንቀሳቅሳል ብለን ተስፋ እናደርጋለን።
በአፋር ክልል የምትገኘው አይሻ ግን ሁኔታው ለሷና ለቤተሰቧ ተስፋ አስቆራጭ መሆኑን እንደቀጠለ ነው ትላለች። በሄነሪ ዊልከንስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስምኝሽ። ክብራትና ክብራን አድማጮቻችን የምትከታተሉት የአርብ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምናልፈው። የታይዋን ጉዳይ በባይደንና የቻይናው መሪ ውይይት ዋና አጀንዳ ነበር ይላል የዩናይት ስቴትስ ምክር ቤት አፈ ጉባኤና ናንሲ ፔሎሲ በታይዋን ጉብኝት ሊያደርጉ ይችላሉ የሚለው ዜና መሰማት ከጀመረበት ጊዜ አንስቶ በዩናይት ስቴትስና ቻይና መሀል ውጥረት አይሎ ባለበት በዚህ ወቅት ፕሬዚዳንት ጆ ባይደንና የቻይና አቻቸው ሺ ጂንፒንግ ትላንት ሐሙስ ረዘም ያለ የስልክ ውይይት ማድረጋቸው ተዘግቧል። ናንሲ ፖሎሲ በታይዋን ጉብኝት የሚያደርጉ ከሆነ ዩናይትድ ስቴትስ ጠንከር ያለና የማይቀር አጻፋዊ እርምጃ ይጠብቃታል ስትል ቤጂንግ አስጠንቅቃለች። የዋይት ሀውሷ ዘጋቢ ፓትሲ ዊዳ ክስዋራ ያደረሰችንን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
ቻይና ታይዋንን የምትወር ከሆነ የሚሆነውን የሚያሳይ ዓመታዊ ወታደራዊ ልምምድ በምታደርግበት ወቅት ፕሬዚዳንቷ ሺ ጂንፒንግ ከአሜሪካ ፕሬዚደንት ጆ ባይደን ጋር በስልክ ተነጋግረዋል። ይህም ባይደን ስልጣን ከያዙ ለአምስተኛ ጊዜ መሆኑ ነው። የዋይት ሃውስ ፕሬስ ኃላፊ ካሪን ዣን ፒየር ስለ ሁለቱ ወገኖች ንግግር ይህን ብለዋል።
They exchange views on Russia's war in Ukraine and the global impacts.
በሩሲያ ዩክሬን ላይ ስለሚደረገው ጦርነትና በዓለም ላይ ስላስከተለው ተጽዕኖ ሐሳብ ተቀያይረዋል። ከዛም ታይዋንን በተመለከተ የአሜሪካ ፖሊሲ እንዳልተቀየረና በአንድ ወገን በተናጠል የሚደረግና ሰላምና መረጋጋትን በታይዋን የባህር ወሽመጥ ለማወክ የሚደረግን ጥረት አሜሪካ እንደምትቃወም ፕሬዝዳንት ባይደን በአጽንኦት ተናግረዋል።
የስልክ ንግግሩ በሁለቱ መካከል ተፈጥሮ ያለውን ውጥረት ማብረድ አልማብረዱን ባለስልጣናት አልተናገሩም። ንግግሩን በተመለከተ ሁለቱ ወገኖች የሚሰጡት መረጃ በጣም ውስን ነው። ይህን በማስመልከት ሮበርት ዳሊ ከዊልሰን ሴንተር ይህን ይላሉ።
Both Washington and Beijing in their public presentations of these meetings
ዋሽንግተንም ሆነ ቤጂንግ ከእንዲህ አይነት ውይይት በኋላ ለህዝብ በሚቀርብ መግለጫ ላይ አንዱ ወገን ራሱ ያለውን ይናገራል እንጂ ከሌላኛው ወገን ስለሰማው አይናገርም።
ታይዋን የንግግሩ ዋና ትኩረት ነበረች። የአሜሪካው ምክር ቤት አፈ ጉባኤ ናንሲ ፔሎሲ ቻይና እንደ ግዛቷ በመትቆጥራት ታይዋን ጉብኝት ሊያደርጉ ይችላሉ የሚል ያልተረጋገጠ እቅድ ከተሰማ በኋላ በተፈጠረው ውጥረት ምክንያት የአየር ጥቃት ሲደርስ ስለሚደረግ ጥንቃቄ ታይዋን ለመመድ በማድረግ ላይ ነች። ናንሲ ፔሎሲ ታይዋንን ስለመደገፍ አስፈላጊነት ይናገራሉ።
እኛ ለታይዋን ያለንን ድጋፍ መግለጻችን አስፈላጊ ነው። ማናችንም ብንሆን ታይዋን ነጻቱን ብለን የተናገርን አይመስለኝም። ያንን የምትወስነው ታይዋን ነች።
ጉዳዩ የሚፈጸም ከሆነ በኃይል መልስ እንደምትሰጥ ቤጂንግ ደጋግማ አስጠንቅቃለች። ዣው ሊን ከቻይና የውጭ ጉዳይ ሚኒስቴር እንዲህ ብለዋል።
አሜሪካ ግፊቷን ቀጥላ በወሳኝ ጉዳዮች ላይ ቻይናን የምትጋፋ ከሆነ የማይቀር የአጸፋ እርምጃ ይጠብቃታል። ለሚፈጠረው ችግር ኃላፊነቱን የሚወስደው የአሜሪካ ወገን ነው።
ቺፕስ አክት በመባል የሚጠራውን ህግ የአሜሪካ ተወካዮች ምክር ቤት ትናንት አጽድቋል። ህጉ የአሜሪካንን ተወዳዳሪነት ለማሳደግ የኤሌክትሪክ አስተላላፊ የሆኑትን ዕቃዎች ማምረት፣ ለምርትና የሳይንስ ምርምር መዋለ ንዋይ መመደብንና የመሳሰሉትን ይመለከታል። ቻይናን ለመገዳደር ታስቦ የሚደረግ ጥረት ነው። ፓትሲ ዊዳኩስዋራ ከዋይት ሀውስ ለላከችው ዘገባ እንግዲህ ወልደኔኝ ከአሌክዛንድሪያ ቨርጂኒያ።
እንግዲህ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችን ነው። አሁን ወደ ቅንብሮች ክፍለ ጊዜ ነው የምናልፈው። የኢትዮጵያ መንግስት ሸኔ ብሎ የሚጠራቸው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂዎች በሚንቀሳቀሱባቸው የኦሮሚያ ዞኖች ውስጥ በጸጥታ ሳቢያ አርሶ አደሮች የግብርና ስራቸውን እየሰሩ አለመሆኑ ነው የተገለጸው። ከምስራቅ ወለጋ ሆሮ ጉድሩና ሰሜን ሸዋ ዞኖች ያነጋገርናቸው አርሶ አደሮች በጸጥታው ችግር ሳቢያ የምርት ማሳደጊያና ምርጥ ዘር እያገኘን አይደለንም፣ የመኸር ወቅትም እያለፈ ነው ሲሉ አመልክተዋል። የኦሮሚያ ክልል ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ኃይሉ አዱኛ ሸኔ ያሏቸውን ታጣቂዎች በሚንቀሳቀሱባቸው አካባቢዎች ለአርሶ አደሮች የሚጓጓዝ የግብርና ግብዓቶች ይዘረፋሉ፣ የተረፈውንም ያቃጥላሉ ሲሉ ተናግረዋል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ በበኩላቸው መንግስት የሚያቀርባቸውን ውንጀላዎች እንደማይቀበሉ ይናገራሉ። ናኮር መልካና ያጠናቀረው።
እንደ ኦሮሚያ ክልል 8 ዞኖች በጸጥታ ችግር ውስጥ ናቸው። ከ8 ዞኖች 4ቱ የወለጋ ዞኖችና ምዕራብና ሰሜን ሸዋ በክረምት ወቅት ሰፊ የእርሻ ስራ የሚከናወንባቸው ምርታማ ዞኖች ናቸው። ይሁን እንጂ ባለው የጸጥታ ችግር ከ3 ዓመት ወዲህ አርሶ አደሮቹ እንደ ወትሮው የመኸር ወቅት እየጠበቁ ስራቸውን ማከናወን እየቻሉ አለመሆናቸውን ነው የተናገሩት። የምስራቅ ወለጋ ኪረሙ ወረዳ ነዋሪ መሆናቸውን የተናገሩት ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት ግለሰብ በወረዳ ባለው የጸጥታ ችግር ሳቢያ ህዝቡ ውሎ ማደሩን እንጂ ግብርናውን ከተወ 2ኛ ዓመቱን ነው ብለዋል።
ወለጋ ኬሳ ኬስማ ናኖ ግዳያና ናኖ ኪረሙ ናኖ
ወለጋ አካባቢ በተለይ እኔ ያለሁበት ምስራቅ ወለጋ ኪረሙ ወረዳና አጎራባች ወረዳዎች ግዳያናና እንዲሁም በሆሮ ጉድሩ ወለጋ አምሩና ሌሎችም ወረዳዎች ምርታማ አካባቢዎች ናቸው። ይሁን እንጂ ላለፉት 2 ዓመታትና ዘንድሮም በጸጥታ ችግር እነዚህ አካባቢ ያለው ነገር ለማውራት ማስቸጋሪ ነው። አሁን ስለ እርሻ ማንሳት ራሱ ከባድ ነው። ዛሬ ነው ወይስ ነገ ነው የምሞተው ብሎ በስጋት ውስጥ ያለ ህብረተሰብ ነው ያለው። እናም ምንም እየታረሰ አይደለም፣ ህዝቡ ችግር ውስጥ ነው።
የሰሜን ሸዋ የአያ ጉልሌ ነዋሪ መሆናቸውን የጠቀሱት ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁት ግለሰብ በበኩላቸው በወረዳ ውስጥ በመንግስትና በታጣቂው ኃይል መካከል በሚደረገው ውጊያና ፍጥጫ ምክንያት ህዝቡ ፍርሃት ውስጥ ነው። አርሶ አደሩ የምርት ማሳደጊያ ግብአቶችን ማግኘት አልቻለም። በጣም ችግር ውስጥ ነን ሲሉ ተናግረዋል።
አመናኖ ከኘት ወንድ ባየን ማያደሱ ምንገረ ከኛ ዳውበረኮ ነገኛ ነምን ሂደሙ ነምን ዱን ገምለብቹ ረዮቹ ለሰቡ ባህና ለማደር ራካንከይ።
አሁን በእኛ አካባቢ በጣም አሳሳቢ የሆነው ጉዳይ በጸጥታ ችግር ምክንያት በሚደረገው ኦፕሬሽን፣ በሁለቱም መካከል በሚደረገው ውጊያ ሰዎች እየሞቱ ነው፣ እየታሰሩ እንዳሉ ነው እየተናገርን ያለ ነው። ነገር ግን ከስድስት ወይም ከአምስት ወር በኋላ ህዝቡ በረሃብ ስለማለቁ ነው የምናወራው። ምክንያቱም መሬት እየታረሰ አይደለም። አንደኛ ነገር እዚህ አካባቢ መሬቱ ካለማዳበሪያ አያበቅልም። አሁን በሰሜን ሸዋ የአያ ጉልሌ ወረዳ 7 ቀበሌዎች ታጣቂዎች ይንቀሳቀሳሉ። ወደ ከተማ ደግሞ በመንግስት ጸጥታ ኃይል ተይዟል። እናም በማግስቱ በመንግስት ኃይል የተያዙ ማዳበሪያ አግኝተዋል። በታጣቂዎች የተያዙ ቀበሌዎች ደግሞ ማዳበሪያ አይሰጣቸውም። አሁን ህዝቡ በሁለት አካል መካከል እየተቸገረ ነው። ያሳዝናል። ታጣቂዎቹ ማዳበሪያ እኛ ነን የምንሰጠው አትቀበሉ ብለዋል። ለህዝቡም የወሰደ ሰው ይቀጣ ይሉ ነበር። ነገር ግን ለአርሶ አደሮች ምንም አልሰጡም። መንግስትም ታጣቂዎች የሚንቀሳቀሱበት አካባቢ ላይ ማዳበሪያ አይሰጣቸውም። ከጠላት ጋር ናችሁ ብሎ ነው የሚከለክላቸው። ስለዚህ በጣም አሳሳቢ ጉዳይ ነው።
አቶ ሙላቱ ታከለ የሆሮ ጉዱሩ ወለጋ ዞን ሆሮ ቡሉቅ ነዋሪ ናቸው።
የፈለገ ሰው የአስተዳደር ነገር ግን ህዝቡ ሰላም ቢያገኝ ጥሩ ነው። ህዝቡ ሰላሙን አግኝቶ መሬቱን አርሶ ቢኖር ኢንቨስተሮች በተሰጣቸው መሬት ላይ ማረስ ቢችሉ ተስፋ ነበርን። ነገር ግን ለም መሬት ይዞ በረሃብ ማለቅ ከባድ ነው። መንግስትም ሆነ ታጣቂዎቹ ህዝብን ማስቀደም አለባቸው። ህዝቡ እየኖረ አይደለም፣ ስጋት ውስጥ ነው። ረሃብ ሲጨምርበት ደግሞ ማሰቡ ራሱ ከባድ ነው።
ያነጋገርናቸው ሰዎች የጸጥታው ችግር በዚህ ከቀጠለ የሚቀጥለው ዓመት ወደ ምግብ እጥረት ማምራቱ አይቀርም ስሉ ስጋታቸውን ገልጸዋል። ለአብነትም በምስራቅ ወለጋ ዞን በዘንድሮ መሪ ወቅት ከ400,000 በላይ ሄክታር መሬት በዘር ለመሸፈን ታቅዶ በጸጥታው ችግር በአምስት ወረዳዎች በኪረሙ፣ ሳስጋ፣ ግዳያናና ጉቦ ሰዩን ጨምሮ ከ24,000 ሄክታር መሬት በላይ እስካሁን አልታረሰም ያሉት የዞኑ ግብርና ጽህፈት ቤት ኃላፊ አቶ አስፋው ሀምብሳ የምርት ማሳደጊያ አቅርቦት ችግር ግን የለንም ሲሉ ለአሜሪካ ድምጽ ተናግረዋል። ያልታረሱ አካባቢዎች ውስጥ የጸጥታው ችግር ሲሻሻል ከወቅቱ ጋር የሚሆኑ እህል እንዲዘራ ይደረጋል ሲሉም ኃላፊው አክሏል። የኦሮሚያ ክልል ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ አርሶ አደሮቹ ያነሱትን ቅሬታ በተመለከተ ምላሽ ሰጥተዋል።
ኡመን ኦሮሞ አከን ጉደን ዲነግዴዳን አከን ጅጅረም
የኦሮሞ ህዝብ በኢኮኖሚ እንዳያድግ እንዳይቀየር እርሻውን እንዳያሻሽል ማዳበሪያና ምርጥ ዘር ለህዝቡ ሲጓጓዝ መንገድ ላይ ያቃጥላሉ። በምስራቅ ወለጋም በምዕራብ ወለጋም የታየው ይሄ ነው። በተለይ ማዳበሪያው አርሶ አደሮች ጋር እንዳይደርስ ህዝቡ እንዳያርስ አድርገዋል። አሁን በተጠቀሱ አካባቢዎች ላይ ግብዓቶቹ አርሶ አደሮች ጋር እንዳይደርሱ እንቅፋት የሆነው ይህ የአሸባሪ ኃይል ነው። መንግስት ግብዓቶቹ ቶሎ ወደ አርሶ አደሮች እንዲደርስ የጸጥታ ኃይሎችን በተለያዩ ዞኖች አሰማርቶ በተለይ የጸጥታ ችግር ባለባቸው አካባቢዎች ይህ ግብዓት እንዲደርስ አድርጓል።
አቶ ኃይሉ አክሎም ዘንድሮ የማዳበሪያ ዋጋ ንረትና እጥረት ማጋጠሙን ተናግረዋል።
ሰደርካሩማ ኢድለዱኛትሽ ገቲን ጣዋ እንደበሌ።
በእርግጥ የማዳበሪያ ዋጋ በዓለም አቀፍ ደረጃ ጨምሯል፣ እጥረትም አጋጥሟል። ይሁን እንጂ መንግስት ድጎማ አድርጎበት በተቻለ መጠን አስገብቶ ለአርሶ አደሩ እየሰጠ ይገኛል። በግብዓቱ የዋጋ ንረትና እጥረት ምክንያት ችግር ነበር። አሁን ግን መንግስት ችግሩን እየፈታ ነው። አሁንም አቅርቦቱ ለበጋም ለመኸርም ወቅት ይቀጥላል። ነገር ግን የጸጥታ ችግር ባሉባቸው ዞኖች ውስጥ ትልቁ ችግር የታጣቂው ኃይል ነው። መጓጓዣ ተሽከርካሪ ሳይቀር ነው የሚያቃጥሉት። መንግስት ኃይሉን በአንድ እጅ እየደመሰሰ በአንድ እጅ ደግሞ ልማቱን ይቀጥላል።
በተለይ በሰሜን ሸዋ ዞን የአያ ጉልሌ አካባቢ የሚንቀሳቀሰው የታጠቀው ኃይል ህብረተሰቡ ማዳበሪያን ከመንግስት እንዳይቀበሉ እንደሚሉ ከህብረተሰቡ ለተነሳው ቅሬታ፣ እንዲሁም የኦሮሚያ ክልል መንግስት ግብአቶቹ አርሶ አደሮቹ ጋር እንዳይደርስ ታጣቂዎቹ እንቅፋት ሆኗል ስል መውቀሱን በተመለከተ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቤ መልስ ሰጥተዋል።
ጀልቀባ ቆቴ ቡላ ጣዎ አክሳኑ ሞቱማራ ብን
በመጀመሪያ አርሶ አደሮች ማዳበሪያ ከመንግስት ምርት እንዳይገዙ መከልከል መርሃችን አይደለም። በተጨባጭ አለው በኦሮሚያ ብዙ አካባቢዎች ላይ የመንግስት ባለስልጣናት ለራሳቸው ግል ጥቅም በዚህ አስቸጋሪ ጊዜ ውስጥ አርሶ አደሮችን ያስቸግራሉ። በዚህ ጉዳይ ላይ ምርመራ እናደርጋለን። በእውነት የኛ ኃይሎች ከሆኑ እናስተካክላለን።
የኢትዮጵያ መንግስት በኦሮሚያ ክልል ውስጥ ለተፈጸሙ ጥቃቶች የታጣቂውን ኃይል ተጠያቂ ቢያደርግም የታጣቂው ኃይል ግን ውንጀላውን እንደማይቀበል ሲናገር ቆይቷል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን አመሰግናለሁ። አድማጮች፣ አሁን አንድ ዜና ደርሶናል። ኦሬገን ያሉ የኤርትራ አትሌቶች ተገኙ ይላል። ጠፍተዋል የተባሉት የኤርትራ አትሌቶች መገኘታቸውን የኦሬገን ዩኒቨርሲቲ ፖሊስ አስታወቀ። አራቱ አትሌቶችና አሰልጣኛቸው መገኘታቸውንና የደረሰባቸው ጉዳትም እንደሌለ የኤርትራ አትሌቲክስ ፌዴሬሽን ማሳወቁን የዩኒቨርሲቲው ፖሊስ የሕዝብ ግንኙነት ኃላፊ ለአሜሪካ ድምፅ በላኩት ኢሜይል አስታውቀዋል። ቀድሞም ቢሆን አትሌቶቹ የደረሱበትን እንደማያውቅ ለፖሊስ ሪፖርት አድርጎ የነበረው ፌዴሬሽኑ እንደነበረ የፖሊሱ መግለጫ አክሎ አመልክቷል። የኦሬገን ዩኒቨርሲቲ ፖሊስ በደረሰው ሪፖርት መሰረት ጠፉ የተባሉትን የኤርትራ አትሌቶች ከተፈላጊ ሰዎች መዝገብ ማውጣቱንና ጉዳዩንም መዝጋቱን አሳውቋል። አትሌቶቹ ከቡድናቸው ጋር እንቅስቃሴያቸውን መቀጠላቸውን ፌዴሬሽኑ እንደነገረው ፖሊስ ገልጧል። አትሌቶቹ የተሰወሩበት ምክንያትና አሁን የት እንዳሉ ከቡድናቸው ለማወቅ ጥረት እያደረግን ነው። ተጨማሪ እንዳገኘንም እናደርሳለን። የዩጂን ኦሬገን ውስጥ ሰሞኑን በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ላይ የተሰለፉ አራት የኤርትራ አትሌቶችና አንድ አሰልጣኛቸው የገቡበት ጠፉ መባሉን ከኦሬገን አካባቢ ቴሌቪዥን ጣቢያ ከቪኤኤል የሚያገኝ ነው መረጃ ጠቅሰን ትላንት መዘገባችን ይታወሳል። ወደ ተከታዩ ቅንብር ስናልፍ ለአካል ጉዳተኛ ተማሪዎች የሚሰጠው ድጎማ መቋረጥ በተማሪዎች ላይ ተጽዕኖ መፍጠሩን ይጠቁማል። በአማራ ክልል ዋግምራ ብሔረሰብ ዞን ደህና ወረዳ የሚገኙ አካል ጉዳተኛ ተማሪዎች ከመንግስት የሚሰጣቸው ድጎማ በመቋረጡ በመቃብር ቤት ለማደርና ለመኖር መገደዳቸውን ነው ያስታወቁት። አካል ጉዳተኞቹ ከአምስት ወር በላይ ሊሰጠን የሚገባው ድጎማ ተቋርጦብናል፣ ከመንግስት አካልም የተሰጠን ምላሽ እስካሁን የለም ነው ያሉት። የብሔረሰብ ዞኑ ትምህርት መምሪያ የተፈጠረውን ችግር አምኖ በአዲሱ የበጀት ዓመት ክፍያቸውን ለመክፈል እንደሚሰራ አረጋግጠዋል ይለናል መስፍን አራጌ ባጠናቀረው ተከታዩ ዘገባው።
ታደሰ ጌታውይ ይባላል። በዋግምራ ብሔረሰብ ዞን ዳህና ወረዳ ሲውራ በተባለች የገጠር ቀበሌ ነው የተወለደው። ገና በልጅነቱ ነበር የአይኑን ብርሃን ያጣው። የመራመድም ችግር እንዳለበት የሚጠቅሰው ወጣት ፈታኝ የህይወቱ ጣውረዶችን እንዳሳለፈ ይናገራል። ግና ተስፋ መቁረጥ አያንበረክከኝም ይላል። ህልሜ የሚለውን ተምሮ የመለወጥ ዓላማ ለማሳካት በወረዳው ዋና ከተማ አምደ ወርቅ የመንግስት ትምህርት ቤት ውስጥ እየተማረ አስረኛ ክፍል መድረሱን በመዘከር ዝቅተኛ ገቢ ካላቸው ቤተሰቦች የተገኘው ታደሰ የትምህርት ወጪውን የዕለት ጉርሱንና የማረፊያ ቤት ኪራዩን የሚሸፍነው መንግስት ለአካል ጉዳተኛ ተማሪዎች የሚሰጠውን ድጎማ በመጠቀም ነበር። ድጎማው መቋረጡን ተከትሎ ግን ለችግር እንደተጋለጠ ገልጿል። በየወሩ ሊከፈለኝ የሚገባውን የአምስት ወር ክፍያ ሳላገኝ ቀርቻለሁ። በአመት ለአልባሳት ይሰጠኝ የነበረው 600 ብር ተቋርጧል ብሏል።
ያች ድጎማ በመቅረቷ እንግዲህ ከእያንዳንዳችን የልብሱን ጨምሮ 2700 ነው የቀረብን። 2700 ብር ብትመጣ ለእኛ በጣም ብዙ አገዝ አለ። ስለዚህ ከሰዎች የምንፈልገው ድምፅ ሁኑን፣ እባካችሁ ድረሱልን እና የሚመለከተውን ደግሞ አናግሮ መፍትሄ የሚሰጠን ካለ።
ከብርቱ ተማሪዎች ተርታ ከተሸላሚ ኮከቦች ፈርጅ እፈረጅ ነበር የሚለው ታደሰ አሁን ተወዳዳሪነት ቀርቶ ክፍል ውስጥ ገብቶ ለመማር እያዳገተው እንደሆነ ጠቁመዋል።
የሚገርምህ ለስነ ልቦና ተጽዕኖ እንድዳረግ ያደረገኝ ነገር አንዱ እየለመንኩ ነው። የክላስ ጓደኞች ራሱ እየሳቁብኝ እዛ ገብቼ ባለኝ ተሳትፎ እንኳን ለመሳተፍ ሳስብ ተጽዕኖ በጣም ደረሰብን። ተሸላሚ ከሚባሉ ተማሪዎች የምጠራ ነኝ። ግን ይኸውልህ ይሄ ነገር ባለመሆኑ ባጀታችንን እነሱ ሊሰሩልን ባለመቻላቸው ህግም ስላጣን የፍትህ ያለህ እያለ ነው።
ህይወትን ለመምራት አማራጭ ያደረገው ልመናም ለስነ ልቦና ጫና እንደዳረገው ጠቅሷል።
እኔ በእውነቱ ይህንን ስነግርህ ራሱ እምባ እየተናነቀኝ ነው። ከቤት ኪራይ እንድከለል ተደርጌያለሁ። ከቤት ኪራይ እንደወጣ ተደርጌያለሁ። ማላውቀውን ልመናም ያው በዛች ድጎማ በእርግጥ ህይወትን ብዙ መግፋት ባይቻልም የተወሰነች ታግዘኝ ነበር። ከዛች ድጎማ የማገኛት ነገር ምግብ እንኳን እንድቸገር ሆኛለሁ። ምግብ በኮንትራክት ነበር ያስመዘገብኩኝ የምበላው ከጥቃቅ ማለት ትንሽ ከሚሰሩ ምግብ ቤቶች ማለት ነው በተወሰነ ስርግት ሙሉ አይደለም ራት በልቼ ምሳል ደግሞ ግን እሱንም እንዳጣን የተደረግኩት አሁን ባለመከፈሉ ሁሉም አገለለኝ።
ሌላው አይነ ስውር አካል ጉዳተኛ አብርሃም ሹመት እትብቱ ከተቀበረበት ወላጆቹና ስድስት እህትና ወንድሞቹ ከሚኖሩበት ዳህና ወረዳ 09 ቀበሌ ርቆ አምደወርቅ መኖር ከጀመረ አመታት አልፈዋል። የቤተሰቤን ናፍቆት በትምርቴ ለማካካስ ያደረኩት ጥረት ተስፋ ሰጥቶኝ ዘጠነኛ ክፍል ደርሼ ነበር የሚለው አብርሃም በድጎማው መቋረጥ ለከፋ ችግር እንደተጋለጠ ተናግሯል።
ከሐምሌ 2013 እስከ ህዳር ባለው የነበረንን ያው ታቀዋለ ወቅታው ያደረው ችግር ነበር። በዚህ ችግር መንግስት ሰራተኛው የነበረው ደግሞ ተከፍሎታል። የኛ ድጎማ ግን ምንም አይመለከታቸውም በሚል ነው የተከለከለ።
ከፈለን በነበረ በሶስት ካንታው ዲስክራይብ ስከፍል ነበር ያቲቋል ከዚክራይ ተዋጭ ወጥቻለሁ።
ስድስት ልጆችን የሚያሳድጉት ቤተሰቦቼ ለወራት በዘለቀ ጦርነት ንብረታቸው ወድሟል። በዝናብ ጥረት ምርት አላገኙም። በዚህም ምክንያት እኔን የመርዳት አቅም የላቸውም የሚለው አብርሃም ከመንግስት ይደረግለት የነበረው ድጎማ መቋረጡን ተከትሎ ለምኖ መጉረስን መቃብር ቤት መተኛትን አማራጭ እንዳደረገ ይገልጻል።
ምኖራም ቤተክርስቲያን ላይ መቃብር ቤት መተጠቅቼ ምኖረው በዛ ልጅ ደግሞ ምግብ ራሱ ኮንትራት ምንም ሶስት ካምሳ ስለሆነ ያ በመቋረጡ ምግብ ያው ለምን እንድንበላ ይደረግ ነው። በስመ ልቦና ጫና አለ። ብዙ ነገር ጎሎናል።
ችግሩ በትምህርቱ ውጤትም ላይ ያሳድረውን ተጽዕኖ አልደበቀም።
የትምህርት ገለት ተጓተውብኛል። ምክንያቱም የመበላው ሰዓት ላይ ልመና ሄዳለሁ። ልመና ሲሄድ ደግሞ በዛ ልክ ክላስ ያልፈኛል። በዚህ ጉዳይ ውጤት ይቆልቁሎብኛል።
ከአካል ጉዳተኞቹ በተገኘው መረጃ ድጎማው ከመቋረጡ በፊት ለአይነ ስውራን 350፣ መስማት ለማይችሉ 250 እና የአይምሮ እድገት ውስንነት ላለባቸው 100 ብር ገደማ በየወሩ ድጎማ ይደረግላቸው ነበር። በአመት ለአልባሳትም 600 ብር ሲሰጣቸው ነበር። በዋግምራ የሚገኙ ሌሎች ወረዳዎች ለአካል ጉዳተኞች የሚሰጠው ድጎማ ሲያስቀጥሉ የዳህና ወረዳ በተለየ መልኩ ክፍያ ለመፈጸሙን ወቅሰዋል። በወረዳው በሚገኙ 3 ትምህርት ቤቶች ወደ 200 አካል ጉዳተኛ ተማሪዎች እንደሚገኙ አስተያየት ሰጪዎቹ ይናገራሉ። የዋግምራ ብሔረሰብ ዞን ትምህርት መምሪያ ምክትል ኃላፊ ፍታለሽ ምህረቴ ግን የችግሩን መከሰት አምነው ቁጥራቸውን ወደ 136 ዝቅ ያደርጉታል።
በ2013 ዓ.ም ሐምሌ፣ ነሐሴ እና ወረራ በተደረገበት ሰዓትና ጊዜ ሁሉም ማህበረሰብ ተረጋግቶ ከቦታው ባለመኖራችን ምክንያት የልጆቹ ውዝፍ ክፍያቸው አልተከፈላቸውም። ወረዳው ከወረራው መልስ የተበጀተለት በጀት በቂ ባለመሆኑ የተነሳ ውዝፍ ክፍያቸውን አልከፈለም።
ይሁን እንጂ የተማሪዎቹን ጥያቄ በአዲሱ በጀት ዓመት ለመመለስ ይሞከራል ሲሉ ቃል ገብተዋል።
እንደ ብሔረሰብ አስተዳደር ጥያቄያቸውን እኛ ተቀብለን ከወረዳው ትምህርት ጽህፈት ቤት ኃላፊ ጋራም በተመሳሳይ ከሚመለከታቸው አካላት ጋርም ተነጋግረን የእነዚህ ልጆች ክፍያ ግዴታ እንደሆነና መከፈል እንዳለበት ተግባብተን ነገር ግን ልንከፍላቸው የሚገባው እነሱም ይታገሱንና በሚቀጥለው በጀት ዓመት ክፍያ እንፈጽማለን የሚል ነው የተግባባ ነው።
በተመሳሳይ ሁኔታ በህዋት ቁጥጥር ስር ባሉ የአላማጣና አካባቢ ወረዳዎች ያገለግሉ የነበሩና በአማራ ክልል ሰሜን ወሎ ዞን የደሞዝ ክፍያቸውን ሲያገኙ የነበሩ የመንግስት ሰራተኞች ከአንድ ዓመት በላይ ምንም አይነት ክፍያ ሳያገኙ መቅረታቸውን ለአሜሪካ ድምጽ አስታውቀዋል። እንደ አስተያየት ሰጪዎቹ አብዛኞቹ መምህራን ናቸው። ከቤት ንብረት ተፈናቅሎ ምንም አይነት ደሞዝ ሳያገኙ ለዓመት መቆየት በተለይ ለአካል ጉዳተኞች ከባድ ነው የሚሉት በአላማጣ ከተማ በአማርኛ መምህርነት ሲያገለግሉ እንደቆዩ የሚናገሩት አይነ ስውር አብርሃም ወሰን ናቸው።
ያው በተፈጠረው ወቅታዊ ችግር ደሞዝ ይከፈለን ነበረ፣ ግን አሁን መንግስት ወዳለው አካባቢ እንኳን መጥተን ደሞዝ ከቀረ አመት ሆነን ማለት ነው። ጠይቀን ነበረ። ስንጠይቅ የሚሉት ለምሳሌ ዞን ላይ ያሉት አቋርጡ ተብለን ያቋረጥ ነው ይላሉ። ሰሜን ወሎ የሚከፍለን ማለት ነው። ዋግ ላይ ስትመጣ ደግሞ ለሌሎቹ ደግሞ ኮረም ምናምን ላሉት ደግሞ ዋግ ይከፍላል እና እኛ ስንጠይቅ ምንድን ነው የሚሉን አቋርጡ ተብለን ነው። እዚህ አጋጣሚ ዶክተር ጥላሁን የሚባሉ አሉ የክልል ባለስልጣን ናቸው። እሳቸውንም አናግረን ነበር። ዞናችሁ አላከልንም የምናውቀው ነገር የለም የሚል ነው መልስ የሚሰጡን። እስካሁን በቃ አመታችን ሆነ ማለት አካል ጉዳተኞች አለን አይደለም ደሞዝ ቀርቶበት እና ደሞዝ መጥቶ እንኳን ምን ያክል ሊሟላል ይችላል የሚለው ያለውን ደግሞ ስታይ ከበድ ያደርገዋል። የኛል ኑሯችን አሁን ከእጅ ወዳፍ ነው። ከእጅ ወዳፍም ራሱ የሚጠፋበት ጊዜ አለ። እኔ በተመለከተ በልመና ነው ያለ።
የሰሜን ወሎ ዞን ገንዘብ መምሪያ ኃላፊ ወይዘሮ ጀነት ያያለው ችግሩ የተከሰተው የማጥራትና የመለየት ስራው ረጅም ጊዜ በመውሰዱ ነው ብለዋል።
ሐምሌ ላይ ያው በተፈጠረው ችግር ከአካባቢ ለቀን ወደ ደሴ በመሄዳችን እዛ አካባቢ የወጡትንና ያመጡትን ግዴታ መለየት ነበረብን። የአካባቢ ማህበረሰብ ያው የተቀላቀለም ስለነበረ እሱን የመለየት ስራ ሰርተን በግንባር ወደ ደሴ ሄዱትን እየከፈልን ቆይተናል። ነገር ግን ከደሴ ከተመለስን በኋላ በተለያየ መንገድ በተለያየ የካቲትና ጥር ላይ በስድስት ከተለያዩ ከሶስቱም ወረዳ ወደኛ አካባቢ የመጡበት ሁኔታ አለ። የራያ አላማጣ ከተማና ራያ ባላ ነው። ስለዚህ እነሱ ወረዳዎች ላይ ያሉ የመንግስት ሰራተኞችን ከማጥራት አቋያ ሰፊ ጊዜ የጨረሰበት ሁኔታ አለ። የተለያዩ ዶክመንቶች በመጥፋታቸው ምክንያት ሰራተኛ ስለመሆናቸው ማረጋገጥ ባለመቻሉ ለረጅም ጊዜ የተቆየበት አለ።
በራያ አላማጣ ከተማና ራያ ባላ አካባቢዎች ከ400 በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው መቆየታቸውን ጠቁመው በቅርቡ በተደረገው መግባባት ክፍያቸውን ለመፈጸም ዝግጅቶች መጠናቀቃቸውን ገልጸዋል።
መስፍን አራጌን እናመሰግናለን። ክብራትና ክብራን አድማጮች፣ ሰዓታችን በመገባደዱ ለምሽቱ ያዝነውንም እዚሁ ላይ ማጠናቀቃችን ነው። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። ያስተናገድኳችሁ አሉላ ከበደ ከኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም።